ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ።
Very peaceful to us on our side. No amount of violence, no any form of violence which was to me.
እንደማየው ከሆነ ሁሉም ነገር በሆነ መልኩ ጥሩ በሆነ መልኩ እየተካሄደ ነው። በዚህ አካባቢ ሰላም እንዲሰፍን ነው ፍላጎቴ። ይህ አካባቢ ከፍተኛ ፍክክር ያለበት ነው። ማለት የምፈልገውም ማንንም አሸነፈ ማን በትረ መንግስቱን ይጨብጥ ነው ሲሉ በትላንትናው ዕለት የተካሄደውን የኬንያውን ምርጫ አስመልክቶ አንድ መራጭ ከተናገሩት የተወሰደ ነው። ኬንያ ተቀራራቢ ፍክክር የታየበትን ምርጫ ውጤት ቆጠራ ይዛለች። ዘገባዎች ሁሉ በቱ አቢርስ ቆየትም ይቀርባል።
ክልሎች አካባቢ ከክልሎች ጋር ባለን ኢንጌጅመንት መጠነ ሰፊ የሆነ የፍቅር ግዛትን ዓለም አቀፍ ሁኔታዎች በተለያዩ ክልሎች ከክልል ክልል ይለያያ። ይሄ ችግር አለ ተብሎ በጋራ መድረስ አለን ከክልል ክልሎች ጋር።
የጠቅላይ ፍርድ ቤት ምክትል ፕሬዚዳንት አቶ ሰለሞን አረዳን ድምጽ ነው የሰማችሁት። የዚህም ዝርዝር ደርሶናል፣ ዜናውን ተከትሎ ይቀርባል። ረቡዕ ነሐሴ 4 2014 ዓ.ም ምረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ቤል አንድራዴ ነው። ለምሽቱ ከተሰናዱት በርከት ያሉ ቅንብሮችና ዘገባዎች ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልን አድማጮች እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በኬንያ ምርጫ ሁለቱ መሪ ፕሬዝዳንታዊ እጩዎች ተቀራራቢ የድምጽ ብዛት በማግኘት ላይ መሆናቸውን ቀድመው የወጡና የተወሰኑ የድምጽ ውጤቶች እያሳዩ ነው። የሀገሪቱ ምርጫ ኮሚሽን አሳውቀን እስከ ሐሙስ መጠበቅ እንደሚያስፈልግ ገልጿል። ከ46000 በላይ የምርጫ ጣቢያዎች የፕሬዝዳንታዊ ምርጫ ውጤቶችን ለሀገሪቱ የምርጫ ኮሚሽን አስተላልፈዋል። ትናንት በተደረገው በዚህ ምርጫ ኬንያ ከፕሬዝዳንቷ በተጨማሪ የፓርላማ አባላትንና የአካባቢ ሸንጎ አባላትን ትመርጣለች። ዝርዝር ዘገባው በእለ የዜና ትንታኔ ይቀርባል። ቡርኪና ፋሶ ውስጥ ትናንት ማክሰኞ በአንድ ጊዜ በደረሱ ሁለት የቦምብ ፍንዳታዎች 15 ወታደሮች መገደላቸው ተነገረ። ፍንዳታዎቹ የደረሱት የጂሃድ አማጽያንን የተዋጋች በመትገኘው ቡርኪና ፋሶ ማዕከላዊ ሰሜን ግዛት ውስጥ ከቡርዛንጋ ወደ ጂቦ በሚወስደው መንገድ ላይ በተቀበፉ ፈንጂዎች መሆኑን የሀገሪቱ ጦር አዛዥ ያወጡት መግለጫ አመልክቷል። ቡርኪና ፋሶ ውስጥ የአልቃይዳና እስላማዊ መንግስት ጋር ግንኙነት ያላቸው ጂሃዲስቶች እስከዛሬ አድርሰውታል በተባለው ጥቃት በሺዎች የሚቆጠሩ ሰዎች ሲገደሉ 1.9 ሚሊዮን የሚሆኑ ሰዎች ደግሞ ከቤታቸው መፈናቀላቸው ተጠቅሷል። ባለፈው ጥር ወታደራዊ መንግስት በመፈንቅለ መንግስት ስልጣን በተረከበባት ቡርኪና ፋሶ ዛሬ 40% የሚሆነው የአገሪቱ ክፍል ከመንግስት ቁጥጥር ውጪ መሆኑም ተነግሯል። ማሊ ከሩሲያ የተበረከተላትን በርካታ ጀቶችና ሄሊኮፕተሮችን መረከቧን የአገሪቱ ወታደራዊ መንግስትና የሩሲያ መንግስት መገናኛ ብዙሃን አስታወቁ። የሩሲያ መንግስት ዜና ማሰራጫ ሪያ ላፕታና L39 ኦልባትሮስ የተባሉ ተዋጊ ጀቶች እንዲሁም አጥቂ ሄሊኮፕተሮች እንደሚገኙበት ዘግቧል። የማሊ መከላከያ ሚኒስትር ሳካማ በማሊ ቴሌቪዥን ጥጭ በተላለፈ ንግግራቸው ከዚህም የሚበልጡ ትልቅ ቁጥር ያላቸው የጦር አውሮፕላኖች ተበርክተዋል ማለታቸው ተዘግቧል። የጦር አውሮፕላን ኖቹን በአማኮ አውሮፕላን ማረፊያ ተገኝተው የተቀበሉት የሀገሪቱ ፕሬዝዳንት አሲሚ ጎይታ ሲሆኑ በርክክቡ ስነ ስርዓት ላይ በማሊ የሩሲያ አምባሳደር ኢጎር ግሮይምኮም መገኘታቸው በፕሬዝዳንቱ ማህበራዊ መድረክ የወጡ ምስሎች አመልክተዋል። እንደ አውሮፓ አቆጣጠር ከ2012 ጀምሮ እስላማዊ መንግስት ተዋጊዎችን ለመዋጋት በሚደረገው ጦርነት ሩሲያ የማሊ የቅርብና አወዛጋቢ ወዳጅ መሆኗ ተገልጿል። በዚህ አመት ከእስላማዊ ተዋጊዎች ጋር የሚደረገው ጦርነት በአገሪቱ ማዕከላዊና ደቡባዊ ክፍል ተባብሶ መቀጠሉ ተነግሯል። ባለፈው ሰኔ 132 ሲቪሎች በእስላማዊ ታጣቂዎች ማዕከላዊ ማሊ ውስጥ መገደላቸው ሲገለጽ በደቡባዊ ማሊ ውስጥም በርካታ ጥቃቶች ተካሂደዋል። ባለፈው የካቲት የፈረንሳይ መሪ ኢማኑኤል ማክሮን በማሊ የሚገኙት የመጨረሻዎቹ የፈረንሳይ ወታደሮች ለቀው መውጣታቸውን ካስታወቁ በኋላ የሽብር ጥቃቱ ማየሉን የማሊ ወታደራዊ መንግስት ከሩሲያ ቅጥረኞች ጋር አብረው መስራት መጀመራቸው ትልቅ ውጥረት ፈጥሮ መቆየቱ ተመልክቷል። የማሊ መንግስት ግን ከሩሲያ ቅጥረኞች ጋር የማይሰራ መሆኑን በተከታታይ ሲያስተባብል ቆይቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የምስራቅ ኮንጎ ዲሞክራሲያዊት ሪፐብሊክ ሁከት ለማስቆምና በኮንጎና በሩዋንዳ መካከል ላለው ውጥረት መፍትሄ ለመፈለግ በኬንያና በአንጎላ ለሚመራው ጥረት ዩናይትድ ስቴትስ ድጋፏን እንደምትሰጥ ገለጹ። በአሶሺየትድ ፕሬስ የተጠናከረውን ሪፖርት ቆንጂት ታየ ታቀርባለች።
የሶስት አፍሪካ ሀገሮች ጉብኝታቸውን በደቡብ አፍሪካ የጀመሩት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኪንሻሳ የገቡት ትናንት ማክሰኞ ሲሆን ከፕሬዚደንቱ ከፌሊክስ ቲሼኬዲና ከውጭ ጉዳይ ሚኒስትሩ ክሪስቶፍ ሉቱንዱላ እንዲሁም ከሌሎች የመንግስት ባለስልጣናት ጋር ተገናኝተው ተወያይተዋል። ብሊንከን ከስብሰባው በኋላ ከውጭ ጉዳይ ሚኒስትሩ ጋር ሆነው በሰጡት የጋራ ጋዜጣዊ ጉባኤ እንዲህ ብለዋል። የምስራቅ ኮንጎ ህከት እንዲያከትም እንፈልጋለን። M23 እና ሌሎችም ታጣቂ ቡድኖች ትጥቃቸውን አስጠምጠው በድርድር ሂደቱ እንዲሳተፉ ጥሪ እናቀርባለን ብለዋል የውጭ ጉዳይ ሚኒስትሩ። ምስራቅ ኮንጎ ውስጥ የሚደርሱ ጥቃቶች ባለፈው ወር ውስጥ በእጅጉ ተባብሰዋል። M23 እያንሰራራ ሲሆን በማዕድን ሀብት የከበረውን አካባቢ ለመቆጣጠር የሚዋጉት ሌሎችም ታጣቂ ቡድኖች አካባቢውን ማወካቸውን እንደቀጠሉ ናቸው። ባለፈው ሳምንት መጨረሻ ብቻ በኮንጎ ኢቱሪ ክፍለ ግዛት ሁለት ሌሎች አማጺ ቡድኖች ባደረሱት ጥቃት ከ40 የሚበልጡ ሰዎች ተገድለዋል። ሩዋንዳ M23 የተባለውን ታጣቂ ቡድን እንደምትደግፍ የታዩት አሳማኝ ሪፖርቶች በጣም አሳስበውናል ያሉት የጉዳይ ሚኒስትር ብሊንከን በክልሉ ያሉ ሁሉም ወገኖች M23ንም ሆነ የትኛውንም ታጣቂ ቡድን መደገፋቸውን እንዲያቆሙ እንጠይቃለን ብለዋል። ኮንጎ ሩዋንዳን M23ን በመደገፍ ትከሳታለች። ሩዋንዳ በበኩሏ ወታደሮቿ ምስራቅ ኮንጎ ውስጥ ታጣቂውን ቡድን በመደገፍ እየተዋጉ ስለመሆናቸው ተጨባጭ ማስረጃ አለን የሚለው የተባለውን ሪፖርት አስተባብላለች። ሩዋንዳም በፈንታዋ ኮንጎን FDRL በሚል ምህጻረ ቃል የሚጠራውን በ1994ቱ የዘር ፍጅት ወቅት ከሀገሪቱ ሸሽተው በሄዱ ሁቶች የተቋቋመ አማጺ ቡድን ትደግፋለች በማለት ተከሳታለች። ይህ ጉዳይ መፍትሄ ሳያገኝ ክልሉ ሊረጋጋ አይችልም ብላለች ሩዋንዳ። ኮንጎ ግን ወንጀላውን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመቀጠል ወደ ሩዋንዳ ያቀኑና ከፕሬዝደንቱ ፖል ካጋሜና ከውጭ ጉዳይ ሚኒስትራቸው ጋር ይነጋገራሉ።
አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ህገወጥ በሆነ መንገድ ወደ ራስዋ ግዛት በቀላቀለቻት ክሬሚያ ውስጥ በሚገኘው የሩሲያ አየር ኃይል የጦር ሰፈር ትናንት በደረሰ ከፍተኛ ፍንዳታ 1 ሰው ሲሞት 5 መቁሰላቸው ተነገረ። ባለስልጣናት የፍንዳታው መንስኤ ምን እንደሆነ አልገለጹም። የአይን እማኞች ትናንት ማክሰኞ በአገሪቱ አቆጣጠር ከቀኑ 9 ሰዓት ተሩብ ላይ ቢያንስ 12 የሚደርሱ ፍንዳታዎች መድረሳቸውን እንደተመለከቱ ተናግረዋል። የሩሲያ መከላከያ ሚኒስቴር እንደ አውሮፓ አቆጣጠር ከ2014 ጀምሮ ሩሲያ በተቆጣጠረችው ሳኪ የጦር ሰፈር የነበሩ በርካታ የአየር ኃይሉ የጥይት ማከማቻ መጋዘኖች መፈንዳታቸውን አስታውቀዋል። ይሁን እንጂ መግለጫው በጦር ሰፈሩም ሆነ በአውሮፕላኖቹ ላይ ጥቃት አለመድረሱን አጽንኦት በመስጠት አስረድቷል። ጥቃቱን ተከትሎ በዩክሬናውያን የማህበራዊ መገናኛ መድረኮች የኪየቭ ኃይሎች የጦር ሰፈሩን በረጅም ርቀት ሚሳኤሎች መተውታል የሚል ወሬ በስፋት መሰራጨቱ ተሰምቷል። ዩክሬን ግን ጥቃቱን አለማድረሷን አስታውቃለች። በቀድሞ ፕሬዝደንት ትራምፕ አስተዳደር የብሔራዊ ደህንነት አማካሪ የነበሩት ጆን ቦልተንን ለመግደል አሲሯል በተባለ ኢራናዊ ሸርማን ፕራሳፊ ላይ ክስ መመስረቱን የዩናይትድ ስቴትስ ፍትህ ሚኒስቴር ዛሬ ባወጣው መግለጫ አመለከተ። ፕራሳፊ ግድያውን ለመፈጸም ያሴረው ዩናይትድ ስቴትስ በወቅቱ በኢራን ከፍተኛ ስልጣንና ተሰሚነት የነበራቸውን ጀነራል በአየር ጥቃት መግደሏን ለመበቀል እንደሆነ መግለጫው አመልክቷል። ሸርማን ፑርሳፊ የኢራን እስላማዊ አብዮታዊ ዘብ አባል መሆኑን የገለጸው FBI ከግድያው ጋር በተያያዘ ሴራ በከፍተኛ ደረጃ ተፈላጊ አድርጎ ካስቀመጣቸው ሰዎች ጋር የሚመደብ መሆኑን ተመልክቷል። በመግለጫው ላይ ቦልተን የFBI እና የፍትህ ሚኒስቴር ባለስልጣናትን ማመስገናቸው ተጠቅሷል። የዩናይትድ ስቴትስ የጤና ባለስልጣናት የዝንጀሮ ፈንጣጣ ወይም መንኪፖክስ ክትባት ለማዳረስ የወጣውን እቅድ አጸደቁ። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ትናንት ባወጣው መግለጫ በአገሪቱ የተፈጠረውን የክትባቱን እጥረት በማየት ከዚህ በፊት ለእያንዳንዱ ሰው ይሰጥ ከነበረው ክትባት አሁን አንድ አምስተኛው እጅ ብቻ እንዲሰጥ ፍቃድ መስጠቱ ተመልክቷል። ትናንት የወጣው የጤና ባለስልጣናቱ መግለጫ በአነስተኛ መጠን ተቀንሶ የሚሰጠው ክትባት ከሙሉ ክትባት እኩል ውጤታማ መሆኑን አስታውቋል። የዋይት ሃውስ ባለስልጣናት አዲሱ ፖሊሲ አሁን ያለውን 444,000 የክትባት መድኃኒት መጠን ወደ 2 ሚሊዮን ጥቃቅን የክትባት መድኃኒቶች እንደሚያበዛቸው ተናግረዋል። አንዳንድ የጤና ባለሙያዎች ስለ ውጤታማነቱ በበቂ መረጃ ላይ የተደገፈ ጥናት ባለመደረጉ የክትባቱን መጠን መቀነስ ተቃራኒ ውጤት ሊያመጣ ይችላል ሲሉ ስጋታቸውን ገልጸዋል። እስካሁን ወደ 625,000 ሙሉ የክትባት መድኃኒቶችን በየክፍለ ግዛቱ ማሰራጨታቸውንም ባለስልጣናቱ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ ያለን ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። ረቡዕ ነሐሴ 4 2014 ዓመተ ምህረት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪው ሲሳይ አሸናፊ፣ በቀጥታ ስርጭት የምስልና ድምጽ አቀናባሪው ደግሞ ጆርጊል ነው። የዕለቱ ዋና አዘጋጅ ሰለሞን አባተ፣ የዌብና ማህበራዊ መገናኛ ቅንብሮች አሰናጇ አባየው ገበያው ናት። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሂድ። ኬንያ ተቀራራቢ ፉክክር የታየበትን ምርጫ ውጤት ቆጠራ ይዛለች። በኬንያ ምርጫ ሁለቱ መሪዎች ፕሬዝዳንታዊ እጩዎች ተቀራራቢ ድምጽ ብዛት በማግኘት ላይ መሆናቸውን የቀድሞ የወጡና የተወሰኑ ድምጽ ውጤቶች እያሳዩ ነው። የአገሪቱ ምርጫ ኮሚሽን ዛሬ ረቡዕ ውጤት ማሳወቅ እንደማይችልና ቢያንስ እስከ ነገ ሐሙስ መጠበቅ እንደሚያስፈልግም አመልክቷል። ከ46,000 በላይ የምርጫ ጣቢያዎች የፕሬዝዳንት እጩዎቹን ለአገሪቱ ምርጫ ኮሚሽን አስተላልፈዋል። ትናንትና በተደረገው በዚህ ምርጫ ኬንያ ከፕሬዝዳንቷ በተጨማሪ የፓርላማ አባላትንና የአካባቢ ሸንጎ አባላትንም ትመርጣለች። የአሜሪካ ድምጽ፣ የሮይተርስና የአሶሺየትድ ፕሬስ ያገኘናቸውን ዘገባዎች እንግዱ ወልዴ እንደሚከተለው አሰናድቶታል።
ምርጫው በአጠቃላይ ሰላማዊ ቢሆንም በአንድ የምርጫ ጣቢያ ግን አንድ የፓርላማ አባል የተፎካካሪውን ረዳት ተኩሶ ከገደለ በኋላ ፖሊስ እያደነው ይገኛል። በፕሬዝዳንታዊ ፉክክር መሪዎቹ ራይላ ኦዲንጋ እና ዊሊያም ሩቶ እስከ አሁን አንገት ለአንገት ውጤት እያሳዩ መሆኑን የሀገሪቱ መገናኛ ብዙሃን የደመሩት ውጤት እያሳየ ነው። እንደ ሲቲዝን ቴሌቪዥን እና ኔሽን ግሩፕ ያሉ የግል የቴሌቪዥን ጣቢያዎች ለጊዜው ባሰባሰቡት ውጤት የወቅቱ ምክትል ፕሬዝደንትና በዚህ ምርጫ ለፕሬዝደንትነት የሚፎካከሩት ዊሊያም ሩቶ 51% እንዳገኙና ላለፉት 25 ዓመታት በተቃዋሚነት ሲወዳደሩ የሰነበቱት ራይላ ኦዲንጋ 45% እንዳገኙ ዘግበዋል። ጣቢያዎቹ ያስተላለፉት ውጤት ግድፈት አለው፣ ኦፊሻላዊ ውጤት ተደርጎ መወሰድ የለበትም ሲሉ ምሁራን አስጠንቅቀዋል። ሁለቱ ተፎካካሪዎች ምርጫው ነጻና ፍትሃዊ እስከሆነ ድረስ ውጤቱን እንደሚቀበሉ ሲያስታውቁ፣ ህዝቡ የዚህ ምርጫ ውጤት እንዳለፉት ምርጫዎች ደም መፋሰስ እንዳያስከትል በመጸለይ ላይ ነው። እንደ አውሮፓውያን አቆጣጠር በ2007 ከተደረገው ምርጫ በኋላ ከ1200 በላይ ሰዎች ሲገደሉ፣ በ2017 ከተደረገው ምርጫ በኋላ ደግሞ ከ100 በላይ ሰዎች ህይወታቸውን አጥተዋል። የትናንቱ ምርጫ በአጠቃላይ ሰላማዊ ነበር። ኬንያውያን በሰላም እንዲያልቅ አጥብቀው ይሻሉ። እኚህ መራጭ በሰላም እንዲፈጸም ምኞታቸው ነው።
እንደማየው ከሆነ ሁሉም ነገር በጥሩ መልኩ እየሄደ ነው። ሰላም በዚህ አካባቢ እንዲሰፍን ነው ፍላጎቴ። ይህ አካባቢ ከፍተኛ ፉክክር ያለበት አካባቢ ነው። ማለት የምፈልገው ማንም አሸነፈ ማን በትረ መንግስቱን ይጨብጥ ነው።
ለሩብ ምዕተ ዓመት በተቃዋሚነት ሲወዳደሩ ለነበሩት ራይላ ኦዲንጋ የትናንቱ ምርጫ ምናልባትም መጨረሻ ሙከራቸው ሳይሆን አይቀርም ተብሏል። ተቀናቃኛቸው የወቅቱ ምክትል ፕሬዝደንት ዊሊያም ሩቶ በ2010 በተደረገው ምርጫ ከፕሬዝደንት ኡሁሩ ኬንያታ ጋር በመቃቃራቸው ባልተለመደ ሁኔታ ፕሬዝደንቱ ለተቃዋሚው ኦዲንጋ ድጋፋቸውን ሰጥተዋል። የኡሁሩ ለኦዲንጋ ድጋፍ መስጠት እስካሁን ቢሲደረግ የቆየውንና ለራስ ጎሳ አባል ብቻ ድጋፍ ሲሰጥበት የነበረውን የምርጫንም ተብሯል። ለራስ ጎሳ ዳላ ብቻ ሲሰጥ ብረዶፍ ምርጫን ተከትሎ ለሚመጣው ግጭት አስተዋጽኦ ሲያደርግ ነበር ተብሏል። የፕሬዝዳንትነቱን ወንበር ለመቆናጠጥ አንድ ተወዳዳሪ 50 ሲደመር 1 ድምጽ ማግኘት እንዳለበት የኬንያ የምርጫ ሕግ ያዛል። ይካሉነ ግን ድጋሚ ምርጫ ይደረጋል። የምርጫ ኮሚሽኑ ከ95% በላይ የምርጫ ውጤቶችን ምስል በድረገጹ ላይ ለጥፏል። በዚህ ምርጫ የነበሩት የምርጫ ጣቢያዎች ቁጥር 46636 እንደነበር ታውቋል። ኮሚሽኑ እንደሚለው 13.2 ሚሊዮን ወይም ከተመዘገቡ መራጮች 60% የሚሆኑት በዚህ ምርጫ ድምጽ ሰጥተዋል። እንደ አውሮፓን አቆጣጠር በ2017 በተደረገው ምርጫ ከተመዘገቡት 80% መራጮች ድምጽ ሰጥተው ነበር። ድረስ ደደልብትና የፖለቲካ መሪዎች ምርጫ በመጣ ቁጥር ቃል የሚገቡትን የማህበራዊ ፖለቲካዊና ኢኮኖሚያዊ ለውጦችን ተግባራዊ አለማድረጋቸው ለመራጮች ቁጥር መመናመን ምክንያት ነው ተብሏል። እየጨመረ በመጣው የኑሮ ውድነትና በተስፋፋው ሙስና ተስፋ የቆረጡ መራጮች እውነተኛ ለውጥ ይመጣል የሚል እምነት እንደሌላቸው ለመገናኛ ብዙሃን ተናግረዋል። የቀድሞ ታንዛኒያ ፕሬዝዳንት ጃካያ ኪክዌቴ የምርጫ ታዛቢ በመሆን ናይሮቢ ይገኛሉ።
You cannot push the CTS to come. That's your pastime.
ለመራጭ ቁጥር ማነስ ማውራት አልችልም። ከተማውን ዲዮጣ ማስገደድ አትችልም። ያ አሁን አልፏል። የኔ ድርሻ የመምረጥ መብቱ መከበሩ፣ ማንንም ሰው ከመምረጥ አለመታገዱ፣ ሂደቱ የተረጋጋ ሰላማዊና ፍርሃት ያለው ጭምር መሆኑን ማረጋገጥ ነው። ነገር ግን አንድ ሰው መሪውን የመምረጥ መብቱን መጠቀም ካልፈለገ ምንም ማድረግ አይቻልም።
ሁለቱ መሪ ተወዳዳሪዎች ለኬንያውያን አዲስ አይደሉም። ኦዲንጋ የዲሞክራሲ አቀንቃኝና የቀድሞ የፖለቲካ አስረኛ ሲሆኑ ባለጸጋውና ህዝበኛው ሩቶ ደግሞ በልጅነት ዘመናቸው የበሩት ድህነት ልቡ በተረከ ኦዲንጋንና ኡሁሩ ኬንያታን ያፈራውንና ፖለቲካን በበላይነት ለረጅም ጊዜ የተቆጣጠረውን ንዑስ ክፍል ይተቻሉ። ያለፉት ሁለት ምርጫዎች ደም አፋሳሽ በመሆናቸው የምስራቅ አፍሪካ ትልቋ ኢኮኖሚ ተደርጋ በመትታየው ኬንያ የትናንቱ ምርጫ ደህንነቷን በተመለከተ ማለፍ ያለባት ፈተና ተደርጎ ይታያል። የምርጫ ኮሚሽኑ ውጤቱን ለማሳወቅ በደንቡ መሰረት እስከ አንድ ሳምንት መጠበቅ ይችላል።
አሜሪካ ድምጽ፣ ሮይተርስ እና አሶሺየትድ ፕሬስ ያጠናቀሯቸውን ዘገባዎች ጨምቆ እንግዱ ያቀረበልንን የኬንያ ምርጫ የተመለከተውን ዘገባ ነበር አድማጮች ተከታተላችሁት። ቆየት ብሎም በሁለተኛው አጋማሽ የኢጋድ ተወካዮች ሆነው የዚያ ከምርጫው በታዛቢነት የተገኙትን ኢትዮጵያውያን ያሉበትን ጨምሮ የትንታኔ ዘገባ በሁለተኛው አጋማሽ ይኖረናል። አሁን ወደ ተከታዩ ርዕስ እንሻገር። አሳሲዮም ለጎሳቂዎች ድንበር አቋርጠው በመግባት በጋምቤላ ክልል በሚገኘው አኩጉ መጠለያ ጣቢያ ላይ ጥቃት በመፈጸም ሁለት ስደተኞችን ገድለው አንድ ሰው ማቁሰላቸውን የክልሉ መንግስት አስታውቋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኡቶ ኦኩቶ ለአሜሪካ ድምጽ እንዳስታወቁት ታጣቂዎቹ ሁለት ህጻናትንም አፍነው ወስደዋል። አኮር መልካ ነው የተከታተለው።
የጋምቤላ መንግስት እንዳስታወቀው ከጎረቤት ደቡብ ሱዳን ቦማ ግዛት የተነሱትና ተሰደው የገቡት የሙርሌ ታጣቂዎች ጥቃቱን የፈጸሙት በሳምንት መጀመሪያ ሰኞ ዕለት ነው። ታጣቂዎቹ በአኛዋ ዞን ዲማ ወረዳ ውስጥ በሚገኘው አኩጉ የስደተኞች መጠለያ ውስጥ ተኩስ መክፈታቸውን የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት ለአሜሪካ ድምጽ አብራርተዋል።
ሁለት ነው 4 ሰዓት ሌሊት ላይ ወደ ካምፕ ሰርጎ በመግባት ጋምቤላ ክልል አኛዋ ዞን አኩጉ ካምፕ የሚባል ነው። እዛ ያ ካምፕ ውስጥ ከደቡብ ሱዳን በተለይ በቦማ ስቴትና ቡቻላ ካውንቲ አካባቢ ባለፈው በነበሩ ግግሮች ተፈናቅለው ወደዛ የገቡ ናቸው። የአኛዋና የሙርሌ ዜጎች እዛ ተጠልለው የሚገኘው አሁን ጥቃት ያደረሱ የሙርሌ ታጣቂዎች ናቸው። ድንበር አቋርተው ገብተው ስደተኞች ላይ ጥቃት ያፈጸሙት። በጥቃቱ 2 ሰው ሞቷል፣ 1 ሰው ቆስሏል።
ፍላጎታቸው ምንድን ነው?
ብዙ የሚታወቅ አይደለም። ምክንያቱም እኛም ገብተን እነሱ ጋር ቁርኝት የለም። አሁን በተፈጠረው ግጭቶች ናቸው ሰስተው ወደኛ የሚገቡ እንጂ ተለለው የሚገመጡ ኢትዮጵያ ውስጥ ያራፍችን ገብተን የነሱ ባህል አጥንተን የምናውቀው ነገሮች የለም።
ምክትል ኃላፊው ታጣቂዎቹ ህጻናትንም አፍነው ስለመውሰዳቸው ገልጸዋል።
ሁለት ህጻናት ደግሞ አፍነው ወስደዋል። ሞርለ እየተመለሱም አሉ፣ ግን በብዛት አብዛኛ በዚህ አመት ታፍነው የተወሰዱ ህጻናት አሉ፣ እየተመለሰም የለም። የወሰዱ ህጻናት አሉ፣ ከአስር በላይ የገደሉ ሰዎች አሉ። ወደ 25 የሚሆኑ በሁለቱ ዞኖች በአኛዋ ዞን እና በኑዌር ዞን እነዚህ መሰል ናቸው ተደጋጋሚ ጥቃት ናቸው።
ከጥቃቱ ፈጻሚዎች መካከል በቁጥጥር ስር የዋለም ይሁን እርምጃ የተወሰደበት አለመኖሩን የጠቀሱት ምክትል ኃላፊው ታፍነው የተወሰዱትን ሁለት ሕፃናትም እስካሁን ማስመለስ አለመቻሉን ተናግረዋል። አቶ ውቶ ኡኮት ጥቃቱን መከላከል ያልተቻለበትን ምክንያትም አስረድተዋል።
ጥበቃ ላይ ናቸው፣ ነገር ግን ሰፊ ነው ካምፑ፣ ጫካ ነው፣ ዙሪያ ደግሞ አልታጠረም። እንደ ሌሎች ስደተኞች ካምፖች በአጥር ታጥረዋል እና ክፍት ሰፈር ጥበቃዎች ያዛቸው ታውቁ ከርቻሉ። በዛ ባልታሰበ ቦታ ገብቶ ነው ጥቃት የፈጸሙ። ብዙ አይደሉም፣ ተወሰነ ለደፋጣና ለጥቃት ለመሰንዘር የተዘጋጁ አይደል ነው።
የደቡብ ሱዳንና የኢትዮጵያ ባለስልጣናት የሙርሌ ታጣቂዎችን ጥቃት በጋራ ለመከላከል ከዚህ በፊት ውይይት ማድረጋቸውን የጠቀሱት ምክትል ኃላፊው ጥረቱ ተጠናክሮ እንደሚቀጥል ተስፋ እንደሚያደርጉ ጠቁመዋል።
የሁለት አመንጋት ግንኙነት ባልደፎ በጁባ ላይ ጋምቤላ ክልል ፕሬዝዳንት ጨምሮ የፌደራል ከፍተኛ አመራሮች በጁባ ከተማ ከደቡብ ሱዳን ከፍተኛ አመራሮች ጋር ውይይት አድርጓል። በዚህ በተለይ ሙርሌ በየጊዜ ድንበር አቋርጦ ጥቃት ይፈጽማል። ይህን በዘላቂነት ለመፍታት እሱን የተጀመረ ሙከራ አለ። ቀጣይ በዚህ በኢትዮጵያ በጋምቤላ አካባቢ ለዚህ የሁለቱ መንግስታት ኢትዮ ሳውዝ ሱዳን ግንኙነት ለማድረግ የተያዘ እቅድ አለ። በዚህ በሁለቱም የሀገራት ግንኙነት የሚፈታ ሆኖ ግን የአካባቢ ታጣቂዎች ሚሊሻዎች ራሳቸውን እንዲጠብቁ በየጊዜ ጥሪ ያደረግነው ነው ያለው። ይህንኑ እናጠለን ያው በቅርብ ያለው የቦማ ስቴት በተለይ ግሬተር ቪጎር ጋር መልካም ግንኙነት እንዲፈጠር በዛ በሚደረገው መድረክ እኔም አመናለሁ። ለዚህ የዚህ አካባቢ አመራሮች ይገኛሉ ብዬ ኤክስፔክት አደርጋለሁ።
ጉዳዩ የስደተኞች ከመሆኑ ጋር ተያይዞ ለምሳሌ የስደተኞች ጉዳዩ እንዲከታተል ተጨማሪ ጥበቃ እንዲመደብ አጥር እንዲኖረው በዚህ ጉዳይ ሲተሰራካል
ያው እሱ ያው ራሳቸውን ሊያደርጉ ይችላሉ። እኔም በዚህ ጉዳይ ላይ መልስ ላልሰጥ ይችላል። ስለ መጠለላቸው ስለ እንትኑ ምግባቸው ደህንነታቸው ያው እንደ ሀገር ኃላፊነት ስላለብን ያው የሚጠበቅብን ያው መውጣት ነው።
ጥቃቱን በተመለከተ በጋምቤላ ክልል ከሚገኘው የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ የውልሰው ንጉሴ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የሙርሌ ጎሳ ታጣቂዎች በዚህ ዓመት ተደጋጋሚ ወደ ኢትዮጵያ በመግባት ሰዎችን መግደላቸውንና ህጻናትን አፍነው መውሰዳቸውን እንዲሁም ከብቶችን መዝረፋቸውን የገለጸው የጋምቤላ ክልል መንግስት በስደተኞች መጠለያ ሲፈጸም ደግሞ ያሁኑ ለሁለተኛ ጊዜ መሆኑን አስታውቋል። ባለፈው ሰኞ በተፈጸመው በዚህ ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስት የተሰማ ነገር የለም። ባለፈው የካቲት ወደ ጁባ የተጓዘው በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ የልዑካን ቡድን በሙርሌ ታጣቂዎች የሚፈጸመውን ጥቃት ጨምሮ በሌሎችም ጉዳዮች ላይ ከደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲት ጋር መወያየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ክብራትና ክብራን አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ በዛሬው ዕለት የተሰጠ ጋዜጣዊ መግለጫን ይመለከታል። በኢትዮጵያ በተለይም በክልሎች የሚታየው የፍርድ ቤቶችን ትዕዛዝ ያለማክበርና ያለመፈጸም ችግር ህብረተሰቡ በፍትህ ስርዓቱ ላይ እምነት እንዳይኖረው የሚያደርግና መስተካከል የሚገባው ተግባር ነው ሲሉ የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት ማዕዛ አሸናፊና ምክትሎቻቸው በጋራ በሰጡት ጋዜጣዊ መግለጫ አመልክተዋል። ይህም ሆኖ የፍርድ ቤትን ገለልተኝነትና የዳኝነትን ነጻነት በተመለከተ ባለፉት 3 ዓመታት መሻሻሎች መኖራቸውን ነው ወይዘሮ ማዕዛ አሸናፊ ለጋዜጠኞቹ የተናገሩት። የጠቅላይ ፍርድ ቤት ፕሬዝዳንት ማዕዛ አሸናፊና ምክትሎቻቸው ዛሬ በአዲስ አበባ በሰጡት በዚህ መግለጫ በአገሪቱ የፍትህ ስርዓት በተለይም በዳኝነት ነጻነትና በፍርድ ቤት ገለልተኝነት ዙሪያ በሚታዩ ችግሮች ላይ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ፀሐይ ዳምጠው ተከታትላው ተከታዩን አጠናቅራለች።
የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት ማዕዛ አሸናፊና ምክትሎቻቸው ዛሬ የሰጡት መግለጫ በሀገሪቱ የፍትህ ስርዓት በተለይም በዳኝነት ነጻነትና በፍርድ ቤት ገለልተኝነት ዙሪያ ይታያሉ የሚባሉ ችግሮችን የተመለከቱ በርካታ ጥያቄዎች የቀረቡበት ነው። ከዚህ ጋር በተያያዘ ለተነሱት ጥያቄዎች መልስ የሰጡት የጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳ ተከታዩን ብለዋል።
በፌደራል ፍርድ ቤት ሌቨል የጎላ የፍርድ ቤት ውሳኔ አለመከበር ችግር መሰረታዊ ችግር ነው ብለን አናምንም። በተወሰነ መልኩ ግን የፍርድ ቤት ውሳኔ ያለማክበር ሁኔታዎች የሉም ብለን ደግሞ ሙሉ በሙሉ ዝግ አናደርግም። አንዳንድ ማሳያ ሊሆኑ የሚችሉ ነገሮች አሉ። ፍሬደኛ ፕሮጀክቶች አካባቢ ላይ አንድ ላብነት ማንሳት እንፈልገው በድሬዳዋ ምክትል ችሎት ባለን የፍርድቤታችን ውስጥ ዳኛው ያዘው ትዕዛዝ ለማስፈጸም የፌደራል አካላት ለማስፈጸም በቦታው ሄዶ አንድ ክልል ላይ የፌደራል አካላቶችን አስረው ያን ፍርድቤት ውሳኔ አንፈጽም ብለው የክልል ጸጥታ አካላትና በፌደራል ጸጥታ አካላት መካከል ኮንፍሮንቴሽን እስከመፈጠር ድረስ የተደረሱበትና የፍርድቤት ትዕዛዞችን ያለማክበር ፍርድቤት ውሳኔዎችን ያለማክበር ቴንደንሲዎች ሂል እንደዚህ የሚታዩበት ሁኔታዎች አሉ።
ፍርድ ቤቶች የሚያስተላልፏቸው ውሳኔዎች ተግባራዊ የማይደረጉባቸው አጋጣሚዎች መደጋገማቸውን በመግለጽ የሚተቹና ቅሬታቸውን የሚያቀርቡ ዜጎች፣ የፖለቲካ ፓርቲዎችና የሰብአዊ መብት ተቋማት አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣቸው መግለጫዎችም ሁኔታው መስተካከል እንዳለበት ያሳሰበባቸው ናቸው። ኮሚሽኑ የኢትዮጵያ ሰብአዊ መብቶች ሁኔታ አመታዊ ሪፖርት በሚል ባለፈው ሰኔ ባወጣው ሪፖርት ይህንን ተቀመዋል። የኮሚሽኑ አመታዊ ሪፖርት እንደሚያመለክተው በተለይ በሀገሪቱ የአስቸኳይ ጊዜ አዋጅ በነበረበት ወቅት በፍርድ ቤት ውሳኔ በነጻ የተለቀቁና የዋስትና መብት የተፈቀደላቸው ተጠርጣሪዎች ከእስር ያለመለቀቅ ሁኔታ ነበር። ኮሚሽኑ በኦሮሚያ ክልል ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮችና አባላትን በተመለከተ ባለፈው ግንቦት ወር ባወጣው መግለጫ ተመሳሳይ ሐሳብ አንጸባርቋል። ፍርድ ቤት በዋስትና እንዲወጡ የፈቀደላቸው የክስ መዝገባቸው ተዘግቶ በነጻ የተሰናበቱና የምርመራ መዝገባቸው የተዘጋ ሰዎች እስከ 2 ዓመት ለሚጠጋ ጊዜ እስር እንደሚገኙ ነው ኮሚሽኑ የጠቆመው። የፍርድ ቤትን ትዕዛዝ ካለማክበር ጋር የተያያዙ ችግሮች መኖራቸውን የሚያምኑት የጠቅላይ ፍርድ ቤት አመራር ችግሮቹን አንስተው ከክልሎች ጋር መወያየታቸውን ተናግረዋል። የጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳ
ክልሎች አካባቢ ከክልሎች ጋር ባለን ኢንጌጅመንት መጠነ ሰፊ የሆነ የፍርድ ቤት ትዕዛዝን አለማክበር ሁኔታዎች በተለያዩ ክልሎች ከክልል ክልል ይለያያል። ይሄ ችግር አለ ተብሎ በጋራ መድረክ አለን ልብ ከክልል ፍርድ ቤቶች ጋር ችግሮች እንዲኖሩ ተደርጎ ሀሳቦች እንዲነሱ ተደርጎ ውይይቶች ተደርገው በዛ ላይም ደግሞ የፌደራል ፍርድ ቤት ደግሞ ያገባናል በአጠቃላይ በሀገሪቱ ውስጥ የሚደረጉ የዳኝነት አካል ጋር ተያይዞ ህግን ካለማክበር ጋር የህግ የበላይነትን ከማስከበር አንጻር ጋር እንደገን ክሶች መፈጠር የለባቸው ከሚል አንጻር መንግስትም የአስፈጻሚ አካላትም ህጋዊ አካላትም ሌሎች ባለድርሻ አካላትም ከዚህ ጋር ተያይዞ በሀገራችን እየታዩ ያለው ተገቢ እንዳልሆኑ እና ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ እዚህ አካባቢ ያለው ችግሮችንም ህብረተሰቡ ሁሉም አካላት በጋራ ተባብረን እንድንፈታ ይገባል የሚል የጋራ የአቋም መግለጫ ሁሉ ማውጣታችን ይታወቃልና በዛ በኩ ቢታይ የሚል ነገር ነው።
ነገር ግን ባለፉት 3 ዓመታት የዳኝነት ነጻነትን በተመለከተ ጉሊ መሻሻሎች እንዳሉ የጠቅላይ ፍርድ ቤት ፕሬዝዳንት ማዓዛ ሽናፊ አስረድተዋል።
የፍርድ ቤቱ አመራሮች፣ ዳኞችና መላው የሥራ ባልደረቦች በዳኝነትና በዳኞች ነጻነት ረገድ በተገኘው ታሪካዊ ውጤት እንኮራለን። መንግስትና ህዝቡም በቀሪ ተግዳሮቶች ሳይከለሉ ፍርድ ቤቶቻችን ለዚህ መብቃታቸውን እውቅና የሚሰጡና እንደ ሀገራዊ ስኬት የሚመለከቱት የጋራ ውጤት ነው ብለን እናምናለን። ፍርድ ቤቶች ተቋም፣ ዳኞች ደግሞ እንደ ባለሙያ ለማንኛውም የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ፣ ግለሰባዊና የሚዲያ ጫናዎች እንዳይጋለጡ የሚያግዟቸው እርምጃዎች ተወስደዋል። ዳኞች ህግና ህሊናቸውን ብቻ ተከትለው ውሳኔ እንዲሰጡ አስፈላጊ ሁኔታዎችን አመቻችተናል። ይህ አካሄድ ለህግ የበላይነት አስፈላጊ በመሆኑ ተጠናክሮ መቀጠል ይኖርበታል። ዳኞች የህዝብን ትኩረት በሚስቡ በምርጫ፣ በፖለቲካና በሙስና ንግግና በሌሎችም ጉዳዮች ላይ ምሳሌ የሆኑ ውሳኔዎችን ሰጥተዋል።
ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ባደረጉት ገለጻ የፍትህ ስርዓት አካላት ሙስና እንደምታይባቸው በመግለጽ ተችተዋል። የጠቅላይ ሚኒስትሩ ትችት እንዴት እንደሚመለከቱት የተጠየቁት የጠቅላይ ፍርድ ቤት ፕሬዝዳንት ማዓዛ ሽናፊ ተከታትለዋል።
ነገር ግን 100% አጠቃሉ መናገር አስቸጋሪ ነው። ምክንያቱም በጨዋነት የሚሰሩ ዳኞች አሉ። ፍርድ ቤቶቻችን ችግሮች ደግሞ የሰነ ምግባር የጎደላቸው በጣም ግን እንዴት አርገን የያዛቸው ነው አሁን ችግር። ብዙ ጊዜ አሁን ሰው ምንድን ነው እነዛን ተሸክማችሁ ትሄዳላችሁ እነዛን ዳኞች ለምን አይባረሩም? ዳኛ ማባረር አልችልም። ህገ መንግስቱ 3 ምክንያት ያስቀመጠው የጤና መጓደል፣ ግሮስ የሆነ በጣም ከፍተኛ የሆነ የችሎታ ማነስ፣ ሶስት ደግሞ የስነ ምግባር ችግር ሙስና ጨምሮ እነዚህ ዳኛ ፊት መረጋገጥ አለባቸው። ዳኛ ፊት ጉዳይ አቅርቦ ማረጋገጥ ቀላል ነገር አይደለም። ዝም ብሎ በአንድ ቃል እንደሚገለጽ ሁኔታ አይደለምና እነዚህ ሁሉ ችግሮች አሉ።
ወይዘሮ ማዓዛ አክለው ሁለት ዳኞች በሙስና ተጠርጥረው በሕግ ተጠያቂ እንደተደረጉና ሌሎች ሁለት ደግሞ የማጣራት ሂደት ላይ እንደሚገኙ ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ቀዳሚውም ወዲህ ወደ ዋሽንግተን ወደ ዩናይትድ ስቴትስ ይመልሰናል። ፍሎሪዳ የሚገኘው ማር አላጎ በፌዴራል ምርመራ ቢሮ የተፈተሸባቸው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፖለቲካ የተነሳሳ ጥቃት እየተፈጸመብኝ ነው አሉ። የፌዴራል ምርመራ ቢሮ ከትናንት በስቲያ ሰኞ በቀድሞ ፕሬዚዳንት መኖሪያ ቤት ላይ ፍተሻ ያካሄደው የስልጣን ዘመናቸውን አጠናቀው ሲወጡ ለብሔራዊ ቤተ መዛግብት ማስረከብ የነበረባቸውን መንግስታዊ ሰነዶች ሳያስረክቡ ቀርተው እንደሆነ ለረጅም ጊዜ ሲካሄድ ከቆየ ክትትል በተያያዘ መሆኑም ተመልክቷል። ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2024 ዓመተ ምህረት በሚካሄደው ፕሬዝዳንታዊ ምርጫ ይወዳደሩ ይሆናል የተባለ ሲሆን ፍተሻው የሚኖረውን ፖለቲካዊ አንድምታ የሚቃኘው የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳ ኩስዋራ ያጠናቀረችውን ዘገባ ቆንጅታየ እንዲህ አቀናብረዋለች።
ዶናልድ ትራምፕ የማር-አ-ላጎ መኖሪያቸው በኤፍቢአይ መበርበሩን ተከትሎ ራሳቸውን የዲሞክራቶቹ የፖለቲካ ጥቃት ሰለባ አድርገው አቅርበዋል። ትራምፕ ትናንት በኢሜይል በላኩት የመዋጮ ማሰባሰቢያ ጥሪ ላይ እኔ የደገፍኳቸው እጩዎች ከፍተኛ ድሎች እያገኙ መሄዳቸውንና በየምርጫው እኔ ያለኝን ትልቅ ስፍራ ሲመለከቱ ሪፐብሊካን ፓርቲውንና እኔን አሁንም ሊያስቆሙን እየሞከሩ ናቸው ብለዋል። በፌደራል ፍርድ ቤት ዳኛ ፊርማ የወጣው የፍተሻው ትዕዛዝ ከዋይት ሀውስ ጋር የተቀናጀ እንዳልነበረና ፕሬዚደንት ጆ ባይደንም ስለ ፍተሻው የሰሙት ከዜና መሆኑን የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ገልጸዋል።
We did not have advance notice of this activity. President Biden has been very clear from before he was
ስለ እንቅስቃሴው ለኛ በቅድሚያ አልተነገረንም። ፕሬዝዳንት ባይደን ገና ከመመረጣቸው በፊት ከተመረጡም በኋላ የፍትህ ሚኒስቴር ምርመራዎቹን በነጻነት እንደሚያካሂድ በጣም ግልጽ አድርገው አስታውቀዋል። ያም በሕግ የበላይነት ስለሚያምኑ ነው።
የፌደራል ምርመራ ቢሮ ያካሄደው ካሁን ቀደም ሆኖ የማያውቅ ፍተሻ በቀድሞ ፕሬዝዳንት ላይ እየተካሄደ ያለው ምርመራ እየተፋፋመ መሆኑን እንደሚጠቁም በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ አስተዳደር መርሃ ግብር ዳይሬክተር የሆኑት ታድ ቤልት ለቪኦኤ ገልጸዋል።
It's easy to try to think of this as being a political game as the Biden administration
ጉዳዩን የፖለቲካ ተንኮል እንደሆነ የባይደን አስተዳደር ዶናልድ ትራምፕ በፕሬዝዳንታዊ ምርጫው በእጩነት እንዳይወዳደሩ ለማደናቀፍ የሚያደርገው ሙከራ አድርጎ መመልከት ሊቀል ይችላል። ነገር ግን እዚህ ጋር ነገሩ የሕግ ጉዳይ ነው። በ1978 ዓመተ ምህረት የወጣ የፕሬዝዳንታዊ ሰነዶች ድንጋጌ የተባለ ሕግ አለ። ያ ሕግ ፕሬዝዳንቶች የተጠቀሙባቸውን ሰነዶች በሙሉ ለብሔራዊ ቤተ መዛግብት እንዲያስረክቡ ያዛል። እኚህ ፕሬዝዳንት ሕጉን አላከበሩም።
ካሁን በፊት ብሔራዊ ቤተ መዛግብቱ ናሽናል አርካይቭስ ከዚሁ የቀድሞ ፕሬዝዳንት መኖሪያ ቤት ከማር-አ-ላጎ ምስጢራዊ ሰነዶች ያሉባቸው 15 ካርቶን ሙሉ ሰነዶችን ማግኘቱን ለዩናይትድ ስቴትስ ኮንግረስ አሳውቆ ነበር። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት በሚካሄደው ፕሬዝዳንታዊ ምርጫ ሊወዳደሩ ዳርዳር እያሉ ነው። ህዳር 2024 ሲመጣ ትልቅ ነገር ይከሰታል ብለዋል። ምርመራው ለአጭር ጊዜ ይጠቅማቸው ይሆናል ይላሉ በቴክሳስ ዩኒቨርሲቲ የፕሬዝዳንታዊ ፖለቲካ መምህሯ ሻነን ቦው ኦብራያን።
It's going to help with his fundraising. He's getting a lot of sympathy from his bases. But in the long run,
የገንዘብ መዋጮ ለመሰብሰብ ይጠቅማቸዋል። ደጋፊዎቻቸው በጣም እያዘኑላቸው ነው። የኋላ ኋላ ግን ችግር ማምጣት አይቀርም፣ ምክንያቱም ጉዳዩ አይቆምም። ምክንያቱም እርሳቸው ማድረግ የማይገባቸውን ድርጊት ፈጽመው ከሆነና በፍተሻው የተገኘ ነገር ካለ ክስ ያቀርቡባቸዋል።
ትራምፕ ሌሎችም የህግ ችግሮች አሉባቸው። በዩናይትድ ስቴትስ ምክር ቤት ላይ በተፈጸመው በጥር 6ቱ አመጽ ምን ሚና እንደነበራቸው ምርመራው ቀጥሏል። በፕሬዝደንታዊ ምርጫው ሂደት ህገ ወጥ አድራጎቶች ፈጽመዋል የሚሉ ውንጀላዎችም ቀርበውባቸዋል።
አመሰግናለሁ ቆንጂት። አሁን አድማጮች ወደ ሌላ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። የዩናይትድ ስቴትስ ኔቶ ስዊድንንና ፊንላንድን በአባልነት አካቶ የሚስፋፋበትን የመጨረሻ ሂደት መጽደቅ እያገባደደች ያለችው እርምጃ ለሩሲያው ፕሬዝዳንት ቭላድሚር ፑቲን ከከባድ ጡጫ የሚቆጠር ነው ይላል የአሜሪካ ድምጿ የፔንታጎን ዘጋቢ ካርላ ባብ እንደጠቆመችው። ከሁለት አስርታት በላይ የሚሆን ጊዜ በወሰደውና ጉልህ በሚሰኝ ደረጃ በተስፋፋበት እርምጃው ወታደራዊ ጥምረቱ አሁን የያዘውን ሂደት ለማጠናቀቅ የቀሩት 7 ሀገሮች ብቻ ናቸው። አድማጮች ዝርዝሩን እንደሚከተለው አቀርባለሁ። ሩሲያ በዩክሬን ላይ ላደረሰችው ወረራ ቀጥተኛ ነው በተባለ ምላሽ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ማክሰኞ ኔቶን በአባልነት ይቀላቀሉ ዘንድ ለፊንላንድና ስዊድን ይፋ ድጋፋቸውን ሰጥተዋል።
And in a moment when Putin's Russia has shattered peace and security in Europe, when autocrats are challenging the very foundation
የፑቲን ሩሲያ በአውሮፓ ሰላምና ደህንነትን ባደፈረሰችበት አምባገነኖች በሕግ የሚመራ ሥርዓት መሰረት ራሱን በሚፈታተኑበት ወቅት የሰሜን አትላንቲክ ሀገሮች ህብረት ጥንካሬና ዩናይትድ ስቴትስ ለኔቶ ያላት ቁርጠኝነት ከምንጊዜውም በላይ አስፈላጊ ነው።
ፊንላንዳውያንና ስዊድናውያን የጥምረቱ አባል በመሆናቸው ጥምረቱ ባለው ኃይል ላይ መጠነኛ የሚሰኝ ነገር ግን የተራቀቀ ወታደራዊ ኃይል ያክላሉ። ፊንላንድ ጥምረቱን በመቀላቀሏም ኔቶ ከሩሲያ ጋር የሚዋሰንበትን ድንበር የቆዳ ስፋት ከ1300 ኪሎ ሜትር በላይ ያሰፋዋል። ዋና መቀመጫውን እዚህ በዋሽንግተን ዲሲ ያደረገው ፋውንዴሽን ፎር ዲሞክራሲ ከተባለው ተቋም ጋር የሆኑት ብራድሊ ቦማን እንደሚሉትም እርምጃው የፑቲንን ስሌት በቀጥታ የሚነካ ነው።
If you're a Russian military planner or you're Vladimir Putin, you're contemplating aggression against NATO, right?
የሩሲያን ወታደራዊ ቅድ የምትነድፈው አንተ ብትሆን ወይም ቭላድሚር ፑቲንን ብትሆን እና በኔቶ ላይ ጥቃት ለመሰንዘር ምናልባትም ይሄን ቅድህን በጥቁር ባህር ክልል ወይም በባልቲክ አካባቢዎች ወይም በሌላ አካባቢ ለመፈጸም እያውጠነጠንክ ከሆነ እና ያን ብታደርግ ከፊንላንድ አቅጣጫ ሊመጣብህ የሚችለውን ለማሰብ መገደድህ አይቀርም።
ዩናይትድ ስቴትስ ለዩክሬን ተጨማሪ 1 ቢሊዮን ዶላር አዲስ ወታደራዊ እርዳታ ይፋ ባደረገች ማግስት የመከላከያ ሚኒስትር ሎይድ ኦስቲን በባልቲክ ግዛቷ ላቲቪያ የሚገኙትን የአሜሪካ ወታደሮች ጎብኝተዋል። እስካሁን ውጊያ ሩሲያ በዩክሬን ጦር ላይ ከፍተኛ ጉዳት አድርሳለች። ይሁንና ዩክሬን በምዕራባውያን የተሰጡ የጦር መሳሪያዎችን በአግባቡ እየተጠቀመች መሆኗን የጠቆመው የዩናይትድ ስቴትስ መከላከያ ሚኒስቴር ሩሲያ በበኩሏ ከ3 እስከ 4000 የሚደርሱ ብረት ለበስ የጦር ተሽከርካሪዎቿንና በርካታ ጦሯን ማጣቷን አመልክቷል።
There's a lot of fog in war but you know I think it's safe to
በጦርነት ውስጥ ብዙ ጭጋግ ይኖራል። ሆኖም እንደምትረዱት ሩሲያውያን ምናልባትም 6 ወር ባልሞላ አጭር ጊዜ ውስጥ 70 እና 80 ሺህ ያህል ሰዎችን ሳያጡ እንዳልቀሩ መገመት ይቻላል።
በሰሜን ማዕከላዊቱ የዩክሬን ግዛት በመትገኘው የቡቻ ከተማ በያዝነው ሳምንት ዩክሬናውያን ማንነታቸው ያልተለዩ የሩሲያ ጦር ሰለባ የሆኑ ዜጎቻቸውን አስከሬን ሲቀብሩ ሰንብተዋል። ትላንት ማለዳ ላይ ክራይሚያ ከሚገኘው የሩሲያ ጦር ሰፈር ከባድ የፍንዳታ ድምጽ ከተሰማ በኋላ ከፍተኛ መጠን ያለው ጭስ ሲትጎለጎል ተስተውሏል። በፍንዳታው አንድ ሰው መገደሉን የክራይሚያ አገረ ገዢ ተናግረዋል። ሩሲያ ፍንዳታው በጦር ሰፈሬ ሆምብዬ ያደረኩት ነው ብትልም አንድ ከፍተኛ የዩክሬን ወታደራዊ ባለስልጣን ግን ጦራቸው የፈጸመው ጥቃት ውጤት መሆኑን ተናግረዋል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ዘልቀናል። የስቱዲዮ ሰዓታችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ39 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር የኬንያ ምርጫ ምስራቅ አፍሪካና ኢትዮጵያን ይመለከታል። ኬንያውያን ትናንት ሲሰጡ ያሉት ድምጽ እየተቆጠረ ነው። ከሀገሪቱ ቀጣይ ፕሬዝዳንት ማን እንደሚሆን የሚወስነው አስተማማኝ ቁጥር ላይ ግን እስኪደረስ ውጤት እንደማይናገር የምርጫ ቦርዱ ዛሬ አስታውቋል። የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ያሰማራውን የምርጫ ታዛቢዎች ቡድን በመምራት ነው ከዚያ የሚገኙት። ኢጋድ ዶክተር ሙላቱ ታዛቢዎቹን ቡድኑ መሪ አድርጎ መሰየሙን ያስታወቀው ባለፈው ወር ሲሆን የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናም ከታዛቢዎቹ መካከል ናቸው። ኬንያዊቱ መርሳቤት አውራጃ ውስጥ የሚኖሩ አቶ ጎልቼ ሶራ ሂደቱ ሰላማዊ እንደነበር ገልጠው ለዚህ እገዛ ያደረገው የዲሞክራሲ ተቋሞችን ኬንያ መገንባት መቻሏ ነው ይላሉ። ምርጫው ለኬንያ ወሳኝ እንደሆነ የተናገሩት በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ሰለሞን ተፈራ ደግሞ ከኢትዮጵያ ጋር ባላት ግንኙነት ላይ ግን ለውጥ አያመጣም ነው ያሉት። ዳዊት ገልሞ ነው ያቀናበረው።
አቶ ጎልቼ ሶራ የኢኮኖሚ አማካሪ ናቸው። በኢትዮ ኬንያ ድንበር የኬንያ ግዛት አስተዳደር መርሳቤት ተወልደው ያደጉት አቶ ጎልቼ ስለ ዘንድሮ የኬንያ ምርጫ ሲናገሩ ሁሉም ነገር በስካውኑ ሰላማዊ የሆነው አገራቸው ኬንያ ከዚህ በፊት ካካሄደቻቸው ምርጫዎች ትምህርቶችን በመቅሰማ መሆኑን ይናገራሉ።
አካስኒፉ ኤሌክሽን ነምበር ከቀምቱኒ
አሁን ያካሄድነው ምርጫ የባለፉ ምርጫዎች ልምድ ውጤት ነው። ከባለፈው የተከሰቱ ስህተቶች ታርመው የዛሬው ምርጫ እንዲህ ሊሆን ችሏል። ይህ የአሁኑ ምርጫ እንዲህ መልካም ሊሆን የቻለው ያሉ የህዝባዊ ተቃውሞቻችን ከጫና ውጪ በመሆናቸው ነው። የህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ እንዲሁም የምርጫ ቦርድ ተቋቁሟል። በተለይ የምርጫ ቦርዱ ከፖለቲካ ፓርቲዎች ጫና ተላቆ አሁን ምርጫውን በማካሄድ ላይ ነው። አሁን ምርጫው ተጠናቆ የድምጽ ቆጠራው በመከወን ላይ ነው። እኔም ውያሌ ነው ያለሁት። ሁሉም በሰላም እየተከናወነ ነው። ምናልባት የምርጫውን ውጤት አንቀበልም የሚል አካል ካለ ዳግም ፍርድ ቤቶች ካሁኑ በቂ ዝግጅት በማድረግ ላይ ናቸው እና በአጠቃላይ እንደ 2007ቱ ሀገራዊ ምርጫ ችግር እንዳይገጥመን ይህ ሁሉ ተፈጥሯል። አሁን ፍራቻ በጥቂቱ ቢኖረንም ያን ያህል የከፋ ነገር ይመጣል ብለን አናስብም።
አቶ ጎልቼ አክለው በተለይ በምርጫ ሂደቱ ላይ የሲቪክ ማህበራት ተሳትፎም ከፍተኛ መሆኑን ጠቁመው ሁሉም በየፊናው መሳተፉ በአገሪቱ የዲሞክራሲ ባህል እንዲሻሻል አንታው ሚና ተጫውተዋል ብለዋል።
ፓርቲ 1992 ታኔ ሞይኒ አጣበና
1992 የመድብለ ፖለቲካ ፓርቲ ሂደት በአገሪቱ ተጀመረ። የበፊቱ የአገሪቱ መሪ ዳንኤል አራፍ ሞይ ሲደክማቸው ወረዱ። በዚያም በ2010 አዲስ ህገ መንግስት ረቆ ጸደቀ። ይህ ከነጭ አገዛዝ ነጻ ከወጣን በኋላ አዲስ የተቀናጀነው ነጻነት ነበር። እናም ኬንያ በየቀኑ የምትሻሻል ሀገር ናት ብለን ነው አገሪቷን የምናየው። በዚያ ላይ የአገሪቱ መከላከያ ኃይል በፖለቲካ ጣልቃ አይገባም። ፖሊስና የጸጥታ ኃይልም እንዲሁ በዚህ ረድፍ እንዲገባ አይፈቀድለትም። በተጨማሪም የኬንያ የመገናኛ ብዙሃን በጣም የተደራጁ ናቸው። የሆነ ነገር ሚዛን ስቶ ቢሆን በስፋት ዘገባ በመስራት የዲሞክራሲ ግንባታ ላይ በንቃት እየተሳተፉ ናቸው። ለዚህ ነው ሀገራችን በዚህ ረገድ ጠንካራ የሆነች የመጣችው።
አቶ ጎልቼ የተረጋጋች ሀገር ለመፍጠር ፍትሃዊ ምርጫ መሰረታዊ ክንዋኔ መሆኑን ጠቁመው ታዛቢዎቻቸውን ወደ ኬንያ የላኩ ሀገሮችም ብዙ ትምህርት ሊቀስሙ እንደሚችሉ ተናግረዋል። አቶ ሰለሞን ተፈራ በአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። ኬንያ በዲሞክራሲ ግንባታ ሂደት የተሻለች ሀገር ነች ይላሉ።
ዋናው መሰረቱ ነገር ምንድነው? አንድ ሀገር በጣም መሪዎቹ ቢቀያየሩም ወልተ ደግሞ አንድ መሪ ቢቀያየርም ሊያርግ የሚችሉ ዋና ዋና ነገሮች አንደኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ እጅግ ወሳኝ ነውና አንድ ሀገር መሪዎች ቢቀየሩም እንኳን የገር መንግስት ግንባታ ካለቀው የሚመጣ መሪ ከሀገር ውስጥ ካሉ ፖሊሲ በስተቀር ይሄ ሲግኒፊካንት የሆነ ሰዎች ያሉ ምክንያቱም ይሄ ነው የሚቀይሩት አይኖርም። ስለዚህ ከእንደምና መለክት መያዝ አለበት ተብሎ ተስማምቷል። ለምሳሌ ፕሬዚደንሻል ሲስተም መያዝ አለበት ተስማምቷል። ስለዚህ በዛ አንዱ ውጤታማ እንዲያደርግ አድርጓል። ሁለተኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ ነው ተቋማቶች ነው ሪፈር የማድረገው በተለይ የዲሞክራሲ ተቋማቶች የዲሞክራሲ ተቋማቶች የሚባሉት ለምሳሌ ለፍርድ ቤት፣ ለምርጫ ቦርድ እና መከላከያ፣ ለፖሊስ፣ ለሰብአዊ መብት ኮሚሽን እነዚህ በስቴት ግንባታ ወይም ደግሞ ሀገር መንግስት ግንባታ ውስጥ የምጠሩ ምክንያቱም ሀገር መንግስት ግንባታ አለቀ የሚባለው ያለ ተቋማቶች በጣም ጠንካራ ነው ማለት ነው። ስለዚህ ሲስተሙን የሚጠብቅ ኦልሬዲ እንደዘመኛ የሚጠብቅ ማንኛውም መሪ ቢመጣው እንደሚሰጡ የሚጠብቅ የሀገር መንግስት ግንባታ ስላለቀው ማለት የኬንያ ምርጫው በጣም ሰላማዊ እንደሆነና የግለሰቦች ፍላጎት እንዳይጸባረቅ እነዚህ ተቋማቶች የፍትህ ተቋማቶች ወጥሮ ስለሚይዙ ለዛ ነው። ለምሳሌ ባለፈው የኬንያ ምርጫ ህዝቡ ምርጫ ሰጥቶ ሁሉ ተሸነፈ በኋላ ፍርድ ቤቱ የተቃዋሚ ፓርቲ ምክር ያቀረበ በኋላ ፍርድ ቤቱ ውድቅ አደረገው እና እንደገና ምርጫ እንዲያደርግ ይህ ምን የሀገር መንግስት ግንባታ ስላለቀ ነው። ተቋማቶች ገለልተኛ፣ ፍርድ ቤቱ ገለልተኛ ነው፣ ምርጫ ቦርድ ገለልተኛ ነው እና ይሄ ነው ሌሎች ሀገሮችን በዚህ ቢማሩ የተሻለ ዲሞክራሲ እና ተዋራሪ ያለ ስራዊ ያለ ዲሞክራሲ እና ምርጫ ማካሄድ ይቻላል። ስለዚህ በዚህ ነው ውጤታማ እንዲያደርጉ ሁለቱ መሰረታዊ ነገሮች ናቸው በአጭሩ ማለት ሀገር መንግስት ግንባታ እና የሀገር ግንባታ ነው።
መምህር ሰለሞን ምርጫው በኢትዮጵያ ላይ ስላለው ትርጉምም አብራርተዋል።
ሁለቱም አሁን መታያ ጠበቁት ሁለቱ መሪዎች ወይም ለምሳሌ የኦሮ ኬንያታ ምክትል ፕሬዚዳንት ነበረና ይሄ ማለት ሆድ የኦሮ ኬንያታውን የፖስራር የውጭ ጉዳይ ፖሊሲው እና የሀገር ውስጥ ጉዳይ ፖሊሲ ላይ ስማም ማለት ነው። በተሻለ መጠን ማለት ነው በተወሰነ መጠን ወኛ ለሎ ዲንዳ ይሄን አለ ዲስክስ ከሆኑ ተጋ ያለው አሁን ኬንያ አስተዳደር ነው ሪጋ ብዙም ሲግኒፊካንት የሆነ ዲፈረንስ አለ ተብሎ አይጠበቅም። ስለዚህ ዞሮ ዞሮ እነዚህ የኦሮ ኬንያታ የነበሩ የፖሊሲውም እና የኢትዮጵያው ቡድንነትም በዛ የሚቀጥል ይገኛል። ሁለተኛ ግን እዚህ ጋር መታወቅ ያለበት የምስራቅ አፍሪካ ሀገሮች ኦልሞስት ኦል ዘ ሴም አሽራን ሰፍት ያላቸው ከሆነች ናቸው። ይሄ እንዲያስተሳስሩ የሚችሉ ለምሳሌ ኬንያ ያለ ኢትዮጵያ፣ ኢትዮጵያ ያለ ኬንያ መኖር የማትችልበት ወይም ደግሞ ኬንያ ያለ ሱዳን፣ ሱዳን ያለ ኬንያ መኖር የማትችልበት በእነዚህ ሽብር የማትኖርበት ሁኔታዎች አሉ። ለምሳሌ የአልሸባብ ጉዳይ ወይ የሽብር ጉዳይ ሁሉ የአፍሪካው ቀንድ እንዳሳስሩ ግዛ ነው እና ስለዚህ ሁለቱም ሀገሮች ኢንቴግሬሽን ይጠብቃል። ለምሳሌ ኢጋድ ብትወስድ እነዚህ ለኬንያ እና ኢትዮጵያ የኢጋድ አባል ናቸው፣ ለሱዳን የኢጋድ ናቸው። ይህን ለምንድን ነው ያደረጉት? ምንድን ነው ዋናው የሴኪሪቲ ጉዳይ የስንስት የአፍሪካ ቀንድ ሳለ ነው። ሁለተኛ ደግሞ የኢኮኖሚ ትብብር ይፈልጋል። ለምሳሌ ኬንያ ከኢትዮጵያ ብዙ ኢኮኖሚ ትብብር አላት፣ ኢትዮጵያም ከኬንያ ብዙ ኢኮኖሚ ትብብር አላት። የበለጠ ደግሞ ኬንያ ከኢትዮጵያ ብዙ ኢኮኖሚ ትብብር ለምሳሌ ማብራት እየገዛች ነው እና ይሄ ምንድን ነው ሙቹ ኢንትረስት አለው። ስለዚህ ኢትዮጵያ ያለ ኬንያ፣ ኬንያ ያለ ኢትዮጵያ ሁለቱም አፍሪካ ያሉ ሀገሮች ካልተባበሩ ተለያይቶ መኖር እንደማይችል ይሄ በግድ ነው የማተር ኦፍ ሰርቫይቫል እስከሆነ ድረስ ይሄናል ሲግኒፊካንት በሁለቱም አቅጣጫ በፖለቲካ በኢኮኖሚ ተዋራዊ ይሄና ሲግኒፊካንት ለውጥ ያመጣል ብዬ በግሌ አላስብም።
ኢትዮጵያ በዘንድሮ የኬንያ ሀገራዊ ምርጫ ላይ በታዛቢነት እንዲገኙ የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የቀድሞ ፕሬዚደንት ሙላቱ ተሾመንና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ልካለች። በሙምባሳ አካባቢ የነበረውን ምርጫ የታዘቡት ፕሮፌሰር መረራ ለቪኦኤ ይህንን ብለዋል። እዚህ ሀገር ችግሩ የሚታየው የምርጫ ውጤት ሲነገር ነው ይባላል። እስካሁኑ ግን ሁሉም ሰላም ነው። ነገር ግን የመራጩ ቁጥር ከተጠበቀው በታች ነው። በአፍሪካ ደረጃ ግን የተሻለ ምርጫ ነው። እኔ በነበርኩበት ሙምባሳ 500 ሰው ድምጽ በሚሰጥበት ቦታ አንድ ተወዳዳሪ ረብሻ ነገር መፍጠር ሞክሮ ነበር እንጂ ከዛ ያለፈ ችግር አልነበረም። እንዳጋጣሚ ሆኖ የኢትዮጵያ የቀድሞ ጠቅላይ ሚኒስትርና የቀድሞ ፕሬዚደንትም እዚህ ናቸው። እነሱም ወደ ሀገራችን ተመለሰው የኛዎቹን ይመክሩልን እንደሆነ እናያለን። ሰው እንዲህ በሰላም ወጥቶ መርጦ መግባቱ በጣም ጥሩ ነው። ደግሞም አስመራጮችም ተመራጮችም ችግር ሲናገሩ አልሰማንም። ምርጫ አፍሪካ ውስጥ እንዲህ በሰላም መለመዱ በጣም ጥሩ ነው ብለዋል። ምርጫ መታዘብ የመጀመሪያቸው እንደሆነ የገለጹት ፕሮፌሰር መረራና የአምቦ ዩኒቨርሲቲ ፖለቲካል ሳይንስ መምህሩ ሰለሞን ተፈራ ኢትዮጵያ ከዚህ የኬንያ ምርጫ ብዙ መማር እንዳለባትም አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከመያሌ።
ዳዊት ገልሙን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። አሁን ሴቶችና ቤተሰብ በዛሬው ሴቶችና ቤተሰብ ዝግጅታችን እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት ከሆስፒታሎች በተወሰደ መረጃ መሰረት ኢትዮጵያ ውስጥ በአመት 150,000 የካንሰር ህሙማን የሚመዘገቡ ሲሆን ከነኚህም ውስጥ 6,000 ያህሉ ህጻናት መሆናቸውን ቢኤምሲ ካንሰር የተሰኘ ህክምና መፍትሄ ወይም የመጽሔት አዘጋጅ ጆርናል ዘግቧል። ይሁንና የህጻናት ካንሰር ምርመራ እንደ ህክምናው ሁሉ ህክምናው ከሚሰጥባቸው ትላልቅ ከተሞች ከልጆቻቸው ጋር የሚመጡ ወላጆች በትራንስፖርት፣ በምግብ፣ በማረፊያና እንዲሁም በመድኃኒት ግዢ ወጪዎች የተነሳ ችግር ውስጥ ይወድቃሉ ነው ያለው። ይህንኑ መሰረት አድርጋ ኤደን ገረመው ከማዕከሉ ስራ አስኪያጅና ተገልጋዮች ጋር ቆይታ አድርጋ ያሰናዳችውን ቀጥሎ እናቀርባለን።
ብዙ ታምሞችን ካንሰርን ተብሎ ያን ነው አንደኛ ደግሞ ተደርጎለት ወስቷል ተብሎ ያድርገው ስንታል እና አሁን ደግሞ ለአንደኛ ነው ህክምና ክትትል ላይ ነው አሁን ያለችበት ደረጃ ትንሽ ደግሞ ንቀት ይደለ።
ወይዘሮ ኬሪያ መሐመድ ናቸው። የአምስት ዓመት ሴት ልጃቸው ያለፉትን 3 ዓመታት በካንሰር ህክምና ላይ አሳልፋለች። ወይዘሮ ኬሪያ ከቡታጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤተ ዘመድ ባለመኖሩ የተነሳ ለ3 ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስተማመን መሞከራቸውን ይገልጻሉ። ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት፣ በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህፃናትና ወላጆች የካንሰር ህሙማን ጋር በጥቁር አንበሳ ሆስፒታል እንደተገናኙ ይገልጻሉ።
ምንም አልነበረኝም። ምን ይደረግ እስከመገባ አልጋ ነበረኝ አጣ ድርጎ ያደረ ለተሰማ ምንም አልነበረኝም። ለሰፈር ምናምን አልጋ ነበረ ሲመላለስ ቀልዩ ተገባ አላዝ ከገባ በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን ደህና ቦታ ላይ ያለ ነው። ማረፊያ አለ፣ ምግብ አለ፣ ማለት ከሆስፒታል መድኃኒትና ጣም መድኃኒት ይገዛልናል እና ከዛ ማስተር ፎር ምርመራዎችን ሲስካን ማድረግና የሚያስፈልጉ ምርመራዎች ቁጥር አንደኛው ሲበላሽ እውቂ ከፍለን ያስፈልግናል። ከዚህ በፊት ደግሞ ያው ትሬኒንግ ማድረግ ያስፈልጋል ብዙ ጊዜ ወደ 5000 ምናምን አንድ ጊዜ ብሬን ማድረግ 5000 ምናምን ነው ተከፍለን የሚመጡት ወደ 4000 ያስፈልግናል። እና ለግራይማ ደግሞ ምግብ ሊዘር ያስፈልጋቸው ተብሎ 8000 ተወስደልናል። እና ብዙ ድጋፍ ነው ያለን። ሳምንት ሰጠና ልጅ አለ ልጃችን መቀየር ለራሳችን ሆን በቃ በጥቅል በጣም ጥሩ እርቃታ ላይ ነው ያለ ነው። እንደሚጠጀማ አምሳዎች ስለተቸገር ብዙ ጣጣ ነገሮች አሉ።
ቢኤምሲ ካንሰር የተሰኘው በባለሙያዎች የሚዘጋጀ ካንሰር ህክምና መጽሔት ባለፈው ዓመት መጋቢት ወር ላይ ባስነበበው እትሙ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየዓመቱ 150,000 የሚሆኑ የካንሰር ህሙማን የሚመዘገቡ ሲሆን ከነዚህ ውስጥ 6,000 ያህሉ ደግሞ ህጻናት ናቸው ሲል አስነብቧል። ስለ ካንሰር ህክምና ከፍተኛ የሆነ የግንዛቤ ጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁ ና በህክምና ጥረት እየተጓሉ ይገኛሉ። ይህን ችግር ለመቅረፍም እየሰራ የሚገኘው ተስፋ አዲስ የህፃናትና የወላጆች የካንሰር ህሙማን ማረፊያ አንዱ መሆኑን የተቋሙ ስራ አስኪያጅ ወይዘሮ ሳራ ኢብራሂም ይናገራሉ።
የተመሰረተው ህዳር 2005 በኢትዮጵያ ተመሰረተው በወላጆች ነው። ጥቁር አንበሳ ላይ ልጆቻቸውን እያሳከሙ የጌታ የመዳን ተስፋ ልጅ የነበረ ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት አዝናኝ ፕሮጀክት የሚባል ፍራምበሳ ላይ ሴታፕ እያደረጉ ነበረ። ኦንኮሎጂ ፔዳስክ ኦንኮሎጂ የሚትም እና በዛ ወቅት ነው እነሱም የወላጆች ኮንትሪቢሽን ስለሚያስፈልግ ፈቃደኛ የሆኑ ወላጆችን ሲጠይቁ እነዚህ ወላጆች ናቸው። እናም ያየነው ችግር ስላለ እውነት ነው መፍትሄ ያስፈልገዋል ብለው ተስፋ አዲስን የመሰረቱ አንድ ላይ በመሆን ማለት ነው። ያው ልጆች ነበራቸው፣ ልጆቹ ድነዋል። አሁን
ትልልቅ ልጆች ሆነዋል እና ያው በበጎ ፈቃደኝነት እነሱ ይህንን እንትን እናግዛለን ብለው የመሰረቱት ለምንም ክፍያ ምንም አያገኙ ማለት ነው።
ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ 450 ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ 900 ህሙማንና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ።
አሁን እኛ በቀን አዲስ አበባ ላይ እስከ 50 ልጆች የመያዝ አቅም ያለው ቤት አለን። 50 ልጆች ሲባል ከወላጆች ጋር 100 ይሆናል። አንዳንዴም ከዛም ይዘልበታለን። እሱንም ማስተናገድ እንችላለን። ጅማ ላይ እነዚህ ወደ 40 ሰው መያዝ የሚችል ቤት አለ። ጎንደር ላይ ደግሞ ወደ 10 ሰው ያው የአዲስ ስለሆነ የተጀመሩት እነሱ ትንሽ አቅም እና ያው ሰውም በአካባቢ በቅርበት ስላለ ብዙ ቤቱ ላይ ጫና የለም። አዲስ አበባ ላይ ግን ያው ትንሽ የተለያየ ቦታ ስለሚመጡ በዛ ያለ ሰው ነው የሚያስተናግደው። በአጠቃላይ ፕሮግራሙ ላይ ወደ 900 ድረስ እየደረሱ ነው። አሁን
በተቋሙ ከማረፊያ ትራንስፖርት፣ ምግብ እንዲሁም የሕክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት።
ልጆቹ የሆነ አንዳንዴ ያስተነግጣሉ። ስለመድኃኒቱ የሚያወሩት ወሬ እንደዚህ ሲጫወቱ አንዱ ሐኪም ይሆናል አንዱ ታካሚ እና ያንን ስናይ አንዳንዴ በጣም ይቀጣል። እንደ ልጅ ሲጫወት ሲገባቸው ያኛው ነገራቸው እንደ ግሮን አፕ ሆኖ ይህንን ኤክስፔሪንስ ማድረጋቸውን በደንብ ነው የሚያሳዝነው። ትንሽ ይከብዳል፣ ግን እኛ ምንድን ነው ልጅ እንዲሆኑ ሊጫወቱ በቻለ መጠን ኢንተርቴን እንዲያደርጉ የተለያዩ ፕሮግራሞች ስላሉ ልደት ማክበር፣ እንዲህ በሳሰሉትን ሙዚቃ፣ ስዕል መሳል፣ እንዲህ አይነት ቴራፒዎች እንዲኖራቸው እናደርጋለን። ስለ ሆስፒታሉን ብዙ ኮንሰርንት እንዳይሆኑ ኢቨን ሆስፒታል ላይ ፕሌሩሞች አሉ።
ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጅ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ዘረዝራሉ።
እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትመናል። አንዳንዴ ሆስፒታል ላይም ሀገር ውስጥ የሚጠፋበት ሁኔታ አለ እና ስለሚገኝበት ጊዜ በግል ፋርማሲ በጣም በወጣ ዋጋ የመሸጥ ነገር አለ። ከሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት እንሰጣለን፣ ግን ያው ተከራይተን ነው። እሱም ይፈትመናል። እንደ አጠቃላይ ደግሞ ያው የተሻለ በጀት ቢኖረን የተሻለም ሰርቪስ የመስጠት ነገር አለ እና ይህንን እነዚህ ችግሮች አሉ።
ወይዘሮ ሳራ ኢብራሂም ተቋሙ ልጆቻቸውን ለማስታመም ሙሉ ፍላጎት ያላቸው ወላጆችና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የእርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ የምሽቱ ዝግጅታችን እያገባደድ ነው። እዚህ ግድም ፕሮግራሞቻችንን እንዴት መከታተል እንደምትችሉ የት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች አጭር ሞገድና እንዲሁም በኢትዮ ሰዓት ለዛሬ ምሽት ለረቡዕ ምሽት መሆኑ ነው ያዘጋጀውን ፕሮግራም እዚህ ላይ አበቃ። ነገ ሐሙስ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። በእኔ በኩል ሰላም፣ ደህና እደሩ። Thank you.